የኢትዮጵያ አየር መንገድን በአብዮቱ ዘመን ወቅት ከውድቀት ማዳናቸው የተመሰከረላቸው ካፒቴን መሐመድ አህመድ እንዳሮፒያን አቆጣጠር ህዳር 26 2024 ዓ.ም ተመረጠ። በ94 ዓመታቸው በሞት ተለይተዋል። ካፒቴን መሐመድ አየር መንገዱን እንዳሮፒያን አቆጣጠር ከ1980 እስከ 1994 በዋና ስራ አስፈጻሚነት መርተዋል። ከ30 ዓመታት በላይ አየር መንገዱን ያገለገሉ ሲሆን በኬንያ የአፍሪካ አቪዬሽን ማህበር ፕሬዝዳንት በመሆን ከሀገራቸውም አልፈው ለአፍሪካ አየር መንገድ አስተዋጽኦ ማድረጋቸውን የአየር መንገዱ የቀድሞ የስራ ኃላፊዎችና ባለሙያዎች ለአሜሪካ ድምጽ ተናግረዋል። በኢትዮጵያ የመጀመሪያው ኢትዮጵያዊ የአየር መንገድ ስራ አስኪያጅና የካፒቴኑ አለቃ የነበሩት ኮሎኔል ስምረት መድህኔ የእሳቸው ምክትል በመሆን ጭምር በተለያዩ ቦታዎች አብረው የሰሩትና የአየር መንገዱ የገበያና ኦፕሬሽን ዳይሬክተር በመሆን ያገለገሉት ካፒቴን አሰፋ አምባዬ ልጃቸው አቶ ካሊድ መሐመድንና የአቪዬሽን አማካሪ አቶ ዮናታን መንክር ካሳን ደረጀ ደስታ አነጋግሮ ተከታዩን ዘገባ አዘጋጅቷል።
የኒውዮርክ ታይምስ ጋዜጣ እንደ አውሮፓ አቆጣጠር ነሐሴ 19 ቀን 1985 የኢትዮጵያው ካፒታሊስት አየር መንገድ ኢትዮጵያስ ካፒታሊስት ኤርላይን በሚል ርዕስ አንድ ዘገባ ይዞ ወጥቶ ነበር። ጋዜጣው አጽንኦት የሰጣቸው 3 ነገሮች የመንግስታዊው አየር መንገድ ነጻነት የተጠበቀ መሆንና በካፒታሊስት የንግድ አስተዳደር ዘይቤ መመራት፣ ዓለም አቀፍ የበረራ ተደራሽነትና የካፒቴን መሐመድና የቡድናቸው የአመራር እይታና ብቃትን አንስቷል። የፖለቲካ ጫናና ባንያውን ስራ ሚዛን ጠብቆ በመስራት በጋዜጣው የተጠቀሱት የወቅቱ የአየር መንገዱ ስራ አስፈጻሚ ካፒቴን መሐመድ አህመድ የመንግስት ኩባንያንን የመንግስት አካል ግን አይደለንም፣ የራሳችንን ውሳኔ ለመወሰን ነጻነን ማለታቸውን ጽፏል። በዚህ ሳምንት በሞት የተለዩት ካፒቴን መሐመድ ደርግን በመሰለ መንግስት ውስጥ አየር መንገዱ ነጻነቱን ጠብቆ እንዲሰራ ካበቁ ባለውለታዎች አንዱ መሆናቸውን የአየር መንገዱ ሰራተኞች ይናገራሉ። ካፒቴን አሰፋ አምባዬ አብረዋቸው ሰርተዋል።
በትክክል ከ80 በፈረንጅ አቆጣጠር 1980 እስከ 85 እኔ ከእሱ ጋር ሆኜ ከበታች ሆኜ ስራ ነበር። እኔ ዴፒቲ ጀነራል ማናጀር የማርኬቲንግ ነበርኩ፣ እሱ ጀነራል ማናጀር ነበረ።
በአየር መንገዱ ስራ ጣልቃ በመግባት የሚቻል ስራ የለም፣ መሐመድ ጠንካራ ሰው ነበሩ ይላሉ ካፒቴን አሰፋ።
ይህ ሳይጠየቅ የተሰጣ ነው። እኛ ጋር በእኛ አካሄድና አሰራር ኢትዮጵያ ኤርላይንስ ነጻ ካልሆነ በስተቀር እንደማይሰራ ዛሬም ያውቃሉ፣ ያኔም ይታወቃል። መናገርም እና ማስጠንቀቅም እና ማስፈራራትም አስፈላጊ አልነበረም። መሐመድ ጠንካራ አቋም ያለው ሰው ነው። የሚያጠራጥር ነገር አልነበረም። አየር መንገዱ በኢንተርፌረንስ ሊሰራ የሚችል አየር መንገድ አልነበረም።
የዓለም አቀፍ አቪዬሽን ጸሐፊ መሆናቸውን የነገሩን አቶ ዮናታን መንክር ካሳ ነጻነቱ በነጻ የመጣ ሳይሆን በብርቱ ፈተና የተገኘ ነው በማለት ካፒቴን መሐመድ በተለየ የታሪክ አጋጣሚ ወደ ኃላፊነት መምጣታቸውን ይገልጻሉ።
ጥሩ ነው። ካፒቴን መሐመድ አህመድ ኢትዮጵያ አየር መንገድ እስከዛሬ ከነበሩ ስራ አስኪያጆች አሁን በአሁኑ አጠራር ዋና ስራ አስፈጻሚዎች ግንባር ቀደም ላይ የሚገኙ ናቸው። አየር መንገዱ በተለይ በጣም በተፈተነበት የደርግ ዘመነ መንግስት ፖለቲካ ርዕዮተ ዓለም ምክንያት በዛ ጊዜ ውስጥ የነበሩ ፈሪ በመሆናቸው ለአየር መንገዱ ከሌሎቹ በተለየ የእሳቸው ፈተና ትልቅ ነበር። ያ ዘመን አየር መንገዱ ከገበያ ሊወጣ የሚችልበት እድል ሁሉ የነበረበት ችግር ውስጥ ነበር የነበረው። ያንን ግን በጣም ቆራጥ በሆነ እና በጣም ስጋት ባለው መንገድ አየራዎች ያንን ከባድ ጊዜ አሳልፈውታል። ማሳለፍ ብቻ ሳይሆን በተሻለ ምነጠላድርቶች
ምንድን ነው ያደረጉት? ለምሳሌ እንዴት ተሳለፉት? ምን ያደረጉት ነገር አለ? ምን የወሰዷቸው እርምጃዎች ነበሩ?
እንግዲህ እሳቸው የኢትዮጵያ አየር መንገድ ቀደም ብለው ይሰሩ ነበር። በኋላ አየር መንገድ ውስጥ የዚህ አብዮቱ ሲፈነዳ ወይም የለውጥ ስርዓት ሲመጣ ለነበሩ አለመግባባቶች ወደ ኒውዮርክ በሽያጭ ኃላፊነት ሄደው ነበር። ከዛ እንግዲህ አየር መንገዱ ሊወጠር የማይችል አይነት ቀውሶች መግባት ሲጀምር ደርግ መንግስት ይህንን ሁኔታ ሊቀይሩ የሚችሉ መሪዎችን ማፈላለግ ነበረበት እና በዚህ ጊዜ የቀድሞ አለቃዎች የነበሩት ኮሎኔል ስምረት መድህኔ የመጀመሪያው ኢትዮጵያ የአየር መንገዱ ዋና ስራ አስኪያጅ ናቸው። ተጠቆሟቸው ነው ያለኝ መረጃ።
የመጀመሪያው የኢትዮጵያ አየር መንገድ ኢትዮጵያዊ ስራ አስኪያጅ ኮሎኔል ስምረት መድህኔን አገኘናቸው። ከካፒቴን መሐመድ ጋር ትውውቅና ወዳጅነታቸው የረዥም ዘመን ነበር።
መሐመድን የመጀመሪያ ያገኘሁት ገና በልጅነታችን እኔ 18 ዓመት ነበር፣ እሱ ወደ 20 ዓመት ይሆናል። ግን ትንሽ ቢሆን ደብቆ 2 ዓመት ደብቆ ቀንሶ ነው የገባ ለምን እንዳደረገ በጣም ምን ስቀበት ጉዳይ ነው። ስለዚህ ተፈጽሞ ነው የማያገናኘው እሱ ሰብስ ታረው መጣ። እኔ ደግሞ ያው ካዲስ አበባ ሄጄ አየር ኃይል ውስጥ እንዴ እንደበረራ እንደ ፓይለት በረራ ማለበ እሱ ደግሞ ቴክኒካል ስኩል ገብቶ ኤሮሜካኒክ ለመሆን ያኔ ከዛን ጀምሮ አየር መንገድ አየር ኃይል ውስጥ ወደ 15 ዓመት አብረን ቆይተናል። ቀደም ብሎ አየር መንገድ መጀመሪያ ቀደም ብሎ የገባው እሱ ነው እንደ ኢንጂነር ሆኖ ገባ። እኔ ደግሞ እንደ ዴፒቲ ጀነራል ማኔጀር ሆኜ ተቀጠልኩት። ወዳጅነታችን እስከ መጨረሻው ድረስ ቀጥሏል። አየር መንገድም ከወጣ በኋላ አፍራ ሄጄ አፍራ ማለት የአፍሪካን አየር መንገዶች ማህበር ነው፣ አፍሪካን ኤርላይንስ አሶሲዬሽን ነው የሚባለው። እዛም ሆኜ እሱ አየር መንገድ ሆኖ የምትናይ ነበር። ከዛም በኋላ ደግሞ ኔሲታ ገብቼ እሱ ከአየር መንገድ ደግሞ ወጥቶ አፋን ገብቶ ነበረ እስከ መጨረሻው ድረስ። መጨረሻ ላይ የአየር መንገድ ቦርድ አባት ሆነን አንድ 10 ዓመት ደግሞ ሰጥተናል።
እሳቸው ስራ አስኪያጅ ሲሆኑ ውጭ በነበሩ ጊዜ ወደ አገር ውስጥ ገብተው ያንን ኃላፊነት እንዲቀበሉ ያግባባቸው የእርሶ ስም የተነሳው ኮሎኔል ስምነት ናቸው የሚል ትክክል ነው?
ልክ ነው። ነገሩ እኔ ከዛ ስወጣ ኤክሲት ሪፖርት የሚባል ለስቴክሆልደሮቹ አትሊስት ለቦርድ ለኃላፊዎቹ ለባለቤቶቹ መስጠት የነበረብኝ ሪፖርት ነበረ። ቢሰሙትም ባይሰሙትም ስለ አየር መንገድ ሁናቴ የሚሰኩኝ ሰዎች ላይ እሱን አንደኛ አድርጌ ሁለት ሰዎች ደግሞ ደግሜ ጨምሬ አንደኛ ፈቷምባ ይባላል አሁንም አለ እሱ ሲያስም ያለው አንደኛው ደግሞ ካፕቴን አለማየሁ ይባላል አርፏል። ዴፒቲ ጀነራል ማኔጀር ሰሆኖ ስለነበሩ ሰዎች እነዚህ ሰዎች ቢተኩኝ ስራውን መደን ማስካሄድ ይችላሉ የነበረ አልተቀበሉም ነበር ሄድኩኝ። ከዛ አየር መንገዱ ሲወድቅ የደርግ ባለስልጣናት አንድ በተለይ አንድ ቫይስ ፕሬዚደንት የነበረ በጣም የተማረ ሰው አብረኝም ሰው የሰራ ሰው አማኑኤል አምደ ሚካኤል የሚባል ነሩን በነበረው ጊዜ አግኝቶ ስለነበረ እሱ ነው ጠርቶ አማክረን አየር መንገዱ ወደቀ ይዘጋ የሚባል ነገር ስላለ ሳይዘጋ ለመዳን ያስችላል ብለን ተብሎ በጥቂት እንደገና አየር መንገዱ የወደቀበት ምክንያት መንግስት እጁን አግፍ ስለጎረጎረው ነው። ደግነቱ ሰው ሁሉ አልተበተነም፣ ጥቂት ሰዎች ነው የወጡት። እና እነዚህ ሰዎች መልሳችሁ ስልጣን ላይ አስቀምጣችሁ እናንተ እጃችሁን ከሰበሰባችሁ አየር መንገዱ ይነሳል፣ መዘጋት አያስፈልገውም ማለት ነው። መዝጋት በጣም ትልቅ አለ ጉዳት ነው በሚል መጠቀፋቸው ተቀበሉ። ያን ጊዜ ፕራይም ሚኒስተር ደግሞ የምሰራው ኮሎኔል ቱሳ ደስታ ይባላል። እሱ ብድም ረዳው ተደራቸው አየር መንገዱን ባንድ ያቋቋሙት። ምክንያቱም እኔ እንደውም ስሙን አልጠራሁም። ያን ጊዜ ሲሄድ ሰጣቸው ስም አለ። ከዛም ውጭ የምነግራቸው ነገር የለም ብያን ስለ ጨመርኩት። ከዛ በኋላ ያን ጊዜ አልነበረ ያደገ ሰው ነበር መካከላቸው ወልደደሬ ይባላል። እሱን የጨመርኩለት እና በእንደዚህ ያለ ግድ ተስማም ተስማምቶ በቀጥታ ኮሎኔል መንግስቱ ጋር በየጊዜው እየተነጋገረ ተስማማቸው። ሁሉም ተስማምተው አየር መንገዱ ገና አንሰራራ።
ኮሎኔል ስምረት አየር መንገዱን ከውድቀት ሊያድኑ ይችላሉ ያሏቸውን ሰዎች ስም ዝርዝር አስቀድመው በሰጡት መሰረት ደርግ ኒውዮርክ የነበሩትን ካፕቴን መሐመድን ጨምሮ ከየቦታው ያሉትን ባለሙያዎች ወደ አገር ቤት ጠራ። ከነዚህ መካከል አንዱ የነበሩት ካፒቴን አሰፋ አምባይ።
ውጭ ሀገር ያው ኢትዮጵያን ኤርላይንስ ነበር የሚሰራው። ኒውዮርክ ማርኬቲንግ ኃላፊ፣ የኖርት አሜሪካ ኃላፊ ሆኖ ነበር የሚሰራው እና ጠሩን። እኔን ወልደ ገብርኤልንና እሱን ጠሩን። ፍስሀ ነበሩ እንትን ጠሩን እና አየር መንገዱ ችግር ላይ ነው ተመለሱ። እኔ በዚያ ጊዜ ሳንአ ነበር። ወልደ ገብርኤል ሳንአ የመን ኤርዌይስ እንትን ሆኜ ተመድቤ ሰራ ነበር። እዛ አገለግል ነበር። ወልደ ገብርኤል ደግሞ ከናይሮቢ ነበር። ሶስታችን አመጡና እናንተ ገብታችሁ ቤቱን አስተካክሉ ብለውን እሱን ሾሙት እንትን ጀነራል ማኔጀር፣ እኔን ዴፒቲ ጀነራል ማኔጀር፣ ወልደ ገብርኤል ደግሞ ዴፒቲ ጀነራል ማኔጀር የኮርፖሬት ፕላኒንግ ሆኖ ሁላችሁ ስሩ አሉን። ቅዳሜ ቀን ነው። በኋላ እሺ ደርሰን እቃችን አምጥተን ብለን እናመጣለን ስላቸው የለም እንዴት ይሆናል ይሄ ሰኞ ግቡ ቢሮ ብለውን ቤተሰቦቻችንን ሁሉ ትተን በቃ ቢሮ ገባን። ሰኞ ዕለት
ደርግ ከውጭ የጠራቸውን ሶስቱን የአየር መንገዱን ኃላፊዎች ጨርቄን ማቄን ሳይሉ በጠራቸው በሁለተኛ ቀን ስራ እንዲጀምሩ አደረገ። ኃላፊዎቹ መጀመሪያውኑ በተለያየ ምክንያት ወደ ውጭ ያወጣቸው የደርግ ጣልቃ ገብነት ሙከራ እንደነበረ ተናግረዋል። እንደ ካፕቴን መሐመድ ሁሉ ምክትላቸው የነበሩት ካፕቴን አሰፋ አምባይም በተለያዩ የእውቀት ዘርፎች የሰለጠኑ ነበሩ። እንደ አውሮፓ አቆጣጠር ከ1953 እስከ 1985 ለ31 ዓመታት አየር መንገዱን አገልግለዋል። ኤሮሜካኒክስ፣ ኢኮኖሚክስ እና ሕግ ትምህርቶቻቸውን ተከታትለው አድጌበታለሁ የሚሉትን አየር መንገድ ውስጥ ተመልሰው መስራታቸውን በወቅቱ ወደውታል። የካፕቴን መሐመድ ልጅ ካሊድ መሐመድ
ሌላ ዲስ ዋን ናሽናል ስኬጅ ኢትዮጵያውያን ሲመጣ እሳቸው በአሜሪካ ነገር ተልከው ነበረ እና ቤተሰብ ሁሉ ለሁለት ዓመት እዛ ነበር። ከሱ በኋላ ኢትዮጵያውያን ትንሽ ለማደግ ስለተቸገረ አባቴን እስቲ ለምን መተመለሰ ዋና ስራ አስኪያጅ ልትሆን እንፈልጋለን ብለው ሲጠይቋቸው እሺ እፈልጋለሁ አገሬ ነው ኤርላይን ያደግኩበት ስለሆነ በጣም መጥቼ ለመስራት እፈልጋለሁ ግን ከፈለጋችሁኝ ይሄንን አየር መንገድ እንደ ቢዝነስ መሄድ አለበት ፖለቲካ ሰው ፖለቲካ ነገሮች እንዳገባበት ማስኬድ ብቻ ነው የምችለው ፖለቲካ ነገር ከገባበት እኔ አይደለሁም የምትፈልጉት ሌላ ሰው ያስፈልጋችኋል ብለው መንግስቱ ኃይለማርያምን ነገሩት ግን በጣም ፈልጋለሁ ለማሳት ፈልጋለሁ ግን በፖለቲካ እንዲሄድ ከፈለጋችሁ ግን እኔ አልችልበትም እንደሱ አይነት ስራ አላውቅም ቴክኒካል ሰው ነኝ ኢንጂነር ነኝ ስለዚህ በቴክኒካል ማስኬድ ብቻ ነው የማውቀው እንደሱ ከፈለጋችሁ መጥቼ መስራት እኔም እፈልጋለሁ ብለው ተስማሙ።
አየር መንገዱን ከውድቀት እንዲያድኑ የተጠሩት እነ ካፕቴን መሐመድ ስራ ይጀምሩት ወዲያውኑ እንደነበር አቶ ዮናታን መንከካሳ ይናገራሉ። ካፕቴኑ ወሰደዋቸው የሚሏቸውንም ዋና ዋና እርምጃዎች እንደሚከተለው ያብራራሉ።
ያገለገሉበት ዘመን ከ1980 እስከ 1991 በአውሮፓውያን አቆጣጠር ነው እና በእነዚህ ጊዜያቶች ውስጥ የመጀመሪያ ስራቸው ያደረጉት አላስፈላጊ የስራ መደብ ይዘው የነበሩትን ሰዎች አንዳንድ እንደ ሁኔታው ስራ ሁኔታዎችን ቆርጠው ነበረ። ለምሳሌ እስከ 10% የሚሆነውን የስራ ኃይል አላስፈላጊ ነው ብለው የታሰቡትን የስራ ኃይል ሰራተኞችን መቀነስ፣ ሪስትራክቸር ማድረግ እነዚህ የመጀመሪያዎቹ ስራዎቻቸው ነበሩ። በኋላም ላይ እንግዲህ በጣም የሚታወሱባቸው ሁለት ነገሮች አንደኛው አክቹዋሊ ወደ ፖስት ይሆናል ዋናውናቸው አንኳሮቹን ባነሳለ የአውሮፕላን ግዢ እንግዲህ በጥናት የተመረኮዘ ነው። በተለይ ኢትዮጵያ አየር መንገድ ከቦይንግ ጋር እጅግ በጣም ታሪካዊ የሆነ ግንኙነት አለው። የመጀመሪያውን ጀት በአፍሪካ ሲያስገባ 720 የሚባለውን ጀት ቦይንግ ብዙ እርዳታ አድርጓል ለኢትዮጵያ አየር መንገድ ሲሆን ከአሜሪካ መንግስት ብድር እንዲያገኝ በሌል ራስ መንገሻ ስዩም የቦርድ ሊቀመንበርነት ጊዜ የተከናወነ ነው። ከዛ ጊዜ ጀምሮ ኢትዮጵያ የቦይንግ ሰራሽ የሆኑ አውሮፕላኖችን ነበር ስትጠቀም የነበረችው። እንግዲህ ደርግ ዘመነ መንግስት ሲመጣ የሶሻሊስት ስርዓት ስለነበረ ፊቱን ወደ ሶቪየት ህብረት በማዞሩ ከአሜሪካ ጋር የነበረው ቅራኔ የሚታወስ ነው። ነገር ግን አየር መንገዱ ከቦይንግ ጋር የነበረውን ግንኙነት በመተው የሶቪየት ህብረት ሰራሽ የሆኑ አውሮፕላኖችን እንዲገዛ ከፍተኛ የሆነ ግፊት ደርግ ስርዓተ መንግስት ባሉ ሰዎች በሚደርስበት ጊዜ ብልሃት በተሞላበት መንገድ ጥናት እንዲደረግና የጥናቱ ውጤት አየር መንገዱ የሚያስፈልገውን አውሮፕላን ከተለያዩ ሁኔታዎች ተመርኩዞ አዋጭነት፣ ከብድር አቅርቦት፣ ፕላኑ፣ የበረራ ደህንነት መስፈርቶች፣ የመጫን አቅም የመሳሰሉት አንድ አውሮፕላን እንደ አየር መንገድ ሲገዛ ምን ያስፈልገዋል የሚሉትን በጥናት ላይ ተመረኮዘ እንዲሆንና በአየር መንገዱን ነፃነት መንግስት እንዲያከብርለት በማግባባት እና አንዳንድ ጊዜ ጫናዎችንም በመቋቋም ከቦይንግ አውሮፕላን እንዲመጣ አድርገዋል። በተለይ 737 የሚባለው አውሮፕላን በጣም ዘመናዊ እና በወቅቱ አዲስ ስሪት ነበር። በ1984 እንደ አውሮፓውያን አቆጣጠር የኢትዮጵያ አየር መንገድ ይህንን በጣም ዘመናዊ የሆነ አውሮፕላን ቦይንግ 737 ሲገዛ ያደረጉበት ሂደት አየር መንገዱን በዓለም ደረጃ በአፍሪካ ደረጃ በተለይ አዳዲስ አውሮፕላን ስሪቶችን፣ ቴክኖሎጂዎችን በተለይም በወቅቱም አሁንም ዘመኛ ነው የቦይንግ ስሪት አውሮፕላን ይገባ በማድረግ ያደረጉት ሶቪየት ህብረት በኩል የነበረውን ጫና ሶቪየት ህብረት ያሉ አውሮፕላኖች በዓለም ላይ ብዙም ተፈላጊ አይደሉም። በተለይ በኮመርሻል ኤርላይን በምንላቸው ብዙ እስከዛሬም ድረስ እዚህ ነው የሚባለው ገበያ ድርሻ አላቸውም እና ምናልባት ካፕቴን መሐመድ ይህንን ውሳኔ የነበረውን ሁኔታ ተቋቁመው ጫናውን ተቋቁመው ባያሶስት ነው ባይቀለብሱት ኖሮ ከቦይንግ ጋር የሚኖረን ግንኙነት በቀላሉ ይመለሳል የሚል እምነት የለኝም።
የውጭ ዜጎችን የተኩት የመጀመሪያው ኢትዮጵያዊ የኢትዮጵያ አየር መንገድ ስራ አስኪያጅ ኮሎኔል ስምረት መድሃኔ ካፕቴን መሐመድ ለአየር መንገዱ አደረጓቸው ከሚሏቸው መካከል ዋና ዋናዎቹ ናቸው የሚሏቸውን አንድ ሶስት ነገሮች እንዲያስረዱ ተጠይቀው ይመልሳሉ።
ለኛ ሲመጣ ገና አየር መንገዱን ለማንቀሳቀስ ያደረሱ ሰዎች 400-500 ሊሆኑ ይችላሉ። አዲስ የመጡም ብዙ አሉበት። ከዛ ውስጥ እንደ ቃል ምናምን ሰክተው አይሰሩም ሪፖርት ማድረግ ነው ሰውን በጣም ተበላግሮ ምንም በቃ ጁን ታሶቁጭ ባለበት ጊዜ ያንን ፈታላች አንድ ሰው የመጀመሪያ ሁለተኛ ደግሞ ትንሽ ቆይቶ ያንን ያው መንግስት ደግሞ ያንን ተቀበለ መንግስትም ጥያቄ መከበር አለበት ያን ጊዜ የነበረው መንግስት ፊት አሳስቶ ነበር አሳስቼ ነበር ብሎ አምኖ እንደገና እዛ ተፈሰካቸውን ሰዎች ላውጡ ሌላ ቦታ አጣና አድርጎ ማሰራቱን ማለት ይመሰገናል ግን አንድ ከተቋቋመ በኋላ ደግሞ ያው እንግዲህ ትሬኒንግ እና ኢኩፕመንት ጉዳይ አለ መንግስቱ ደግሞ ያን ጊዜ መንግስት ያው ሶሻሊስት ነን የሶቪየት ዩኒየን ኦልሞስት ሳተላይት ተደጋፊ ሆኖ በሚሰራበት ጊዜ በኮመርሻል ኤቪዬሽን ውስጥ ተቀባይነት በጣም የሌላቸው የመስኮብ አውሮፕላኖች ታልገቡ እያሉ ፕሬሸራይዝ የሚያደርጉ ኢትዮጵያውያን ነበሩ እዛ ውስጥ እነሱን መቋቋሙ ትልቅ አሴት ነበረ እነሱን ተቋቁሞ ገበያ ውስጥ ተቀባይነት ባለው በተጨማሪ ደግሞ አስተጣራ የተለከሰ የሆነውን ወገን እንወስዳለን ብሎ የአሜሪካን የጠላት አሜሪካን ያን ጊዜ ጠላት ነው ጠላት ሀገር የጠላት አውሮፕላን እየገዛ ለ77 ጀት አውሮፕላኖችን ሁሉ አዞ ማምጣቱ ትልቅ መንግስትን ቀበሉ ማስደረግ መቻሉ ራሱ ትልቅ ነገር ነው ብዬ አምናለሁ።
ኒውዮርክ ታይምስ በደርግ ዘመን ካፒታሊስቱ የኢትዮጵያ አየር መንገድ ብሎ በወቅቱ የዘገበለት በካፒቴን መሐመድ የተመራው ተቋም አድርጓቸዋል ከሚባለው ትልቅ ነገር አንዱ ወደ 10% የሚደርሱ ሰራተኞችን መቀነሱ ነበር። ይህ እንዴት ተቻለ? በወቅቱ ምክትል ስራ አስኪያጅ የነበሩት ካፒቴን አሰፋ አምባዬ መልሳሉ።
ልክ ነው፣ 10% ተቀንሷል። ምክንያቱም የበጀት ችግር ነበረ፣ የትርፍ ችግር ነበረ። ገቢው በጣም ስላነሰ በዚያ ጊዜ 10% ተቀንሶ ትክክለኛ ቁጥር ለማምጣት ሞከርን እና በሱ ቀጠልን እና ሁሉ ሰው ተባበረ ደግሞ መቀነሱ ላይ
እና ምን ውጤት መጣ? ወዲያው ላንተ በነበራችሁበት የመጡ ውጤት ምንድን ነው? ምን ውጤት ተገኘ?
እኛ እንደገባን በወር ውስጥ አየር መንገዱ ይሄ ኦን ታይም ፐርፎርማንሱ በሰዓት የሚሄደው ሰራተኛው ሞራል ምናምን ሁሉ ይሻሻል፣ ሌላ ነገር ሆነ በቃ። እና ሁሉም ጠምቶስ ነበር፣ ሲፈልጎ ነበረ። እና ሁሉም በአንድ በኩል መሳብና መጎተት ምትል ማለት መግፋት ጀመረ እና የርማን ሁሉ ብቅ አለ በቃ ባለ ጊዜ። እና ጠቅላላ የሰራተኛው ድጋፍ ነበረው በለውጡ ያምን ነበረ። ሰራተኛው
አስተዳደር ዘያቸው ምንድን ነበረ?
መጀመሪያ ጥሩ ጠባይ ያለው ሰው ያከብራል። ትንሽም ትልቅም ብሎ የሚያየው ነገር የለም፣ ስራ ነው የሚያየው። ሁለተኛ ችሉ ሲስተሙ ይሰራ የነበረበት ሲስተም ይሄ ማኔጅመንት ባይ ዎኪንግ አራውንድ ቢሮ አይቀመጥም ነበረ፣ እየዞረ ጉራንጉር ውስጥ ሁሉ እየገባ ከአትክልተኛው ጋር አትክልተኛ የሆነ ከጠራጁ ጋር ጠራጅ የሆነ ነበር ይሰራ የነበረው እና ኢንቮልቭ ሆኖ እና ሰው ያወደው ነበር፣ ሰው እንትን ይለው ነበረ። ሁለተኛ ደግሞ ጥሩ ጭንቅላት አለው። አንድ ዲስከሽን ውስጥ ገብቶ ነገሩ ገብቶ ከጨረሰ በኋላ ማስረዳትና መምራት ይችላል። ሰው ያከብራል እና ጀኔራል ማኔጀር ነኝ ብሎ የሚያደርገው የስልጣን ስም ምንም የሚያሳይ ሰው አልነበረም። ዋናው ከሰው ጋር ከሰራተኛው ጋር ያለው ሪሌሽንሽፕ በጣም በጣም ቅርብ ነው እና ለምሳሌ አንድ ጊዜ ምሳ ሰዓት ላይ በሚዞርበት ጊዜ ግቢ ውስጥ ሰዎች ሳር ላይ ሸኝቶ ያያቸዋል። ታረጋላቸው ይላቸዋል። ጊዜ እየጠበቅን ነው ስራ ልንጀምር ድምሳት መሉ ሞ ይችላቸው ምሳ መብያ ገንዘብ የለንም አሉት እና ምን አደረገ? ከዚያ በኋላ እዛኛ ካፌቴሪያ አለን ለአይሮፕላን የምንሰራው ምግብ ላይ ምግብ የምንሰራበት ቦታ እና እዛ ላይ ምን አደረገ? እንጀራ በሽሮ ወጥ ዋጋውን ቀንሶ እነዚህ ሌበር ክሊነርስ ምናምን የሚባሉ ነሙላቸው አነስ ያለ ህቦች ገብተው እዛ ሊበሉ ደንብ ይችሉ አድርጎ በ25 ሳንቲም ያህል እንጀራ በወጥ ሊበሉ ፈቀደ እና ይሄ ነው ኢምፓክት ያለው እና ያከብሩታል፣ ይወዱታል። ምን ይላል እና አንቱ የሚለው እንኳን ሰው የለም፣ ጋሼ ነው የሚለው ሁሉ ሰው።
ካፕቴን አሰፋ ለኢትዮጵያ አየር መንገድ የዘወትር ጥንካሬ ዋነኛው መሰረቱ ሰራተኛው ህዝብ መሆኑን ይናገራሉ።
እሱ በሚመጣበት ጊዜና በምንጀምርበት ጊዜ ስራውን አየር መንገድ ወድቆ ነበር፣ መጥፎ ሁኔታ ላይ ነው ያለው እና የወደቀ ነገር ማንሳት ነው እንግዲህ ትልቁ ስራ የነበረው እና እሱ ችሎታው በሜንቴነንስም በኩል በሌላውም በኩል ኒውዮርክ ሆኖም ማርኬቲንግ ውስጥ ሰርቷል። ችሎታ አለው፣ ፍላጎት አለው። እሱ ሲመጣ ህዝቡ ብቻ ተነሳሳ። የህዝቡን አስተዋጽኦ እና ትልቅ አስተዋጽኦ ያለው ነው እያንዳንዱ ሰራተኛ ከጠራጁ ጀምሮ። በዚህ ነው ኢትዮጵያን ኤርላይንስ የሚኖረው። ሁሉንም ሰው በማክበር እና ሁሉ ሰው የሚሰራውን ሰው ሁሉ በማክበር ነው።
ወደቀ ሲባል ወይ ችግር ላይ ሲባል ምንድን ነበረ የገጠመው ችግር? አየር መንገዱ ላይ እናንተ ከመጣታችሁ
ያኔ ኦን ታይም ፐርፎርማንስ የሚባል ነገር ተበላሸ፣ ገቢው አነሰ፣ ከባንክ ብድር መውሰድ ጀመርን፣ ኦቨርድራፍት በምትል ማለት ጀመርን እና ምንም አልቀረውም ነበረ ባንክረፕት ቢሆን። መሪው ሲለወጥ መሪው ተከተሉኝ ሲል
በሰዓት መግባቱ መስራቱ በሰዓት አይሮፕላን መላኩ ይሄ ሁሉ ነገር ተስተካከለ። ሰርቪሱን ከፋለ ድሮ ቦታ ተመለሰ።
የካፒቴን መሐመድን ግብ ይህ ነበር፣ አየር መንገዱ ወደ ነበረበት ክብር መመለስና አሁን ለደረሰበት ዘላቂ መሰረት መጣል። ለአየር መንገዱ መመስረት ከፍተኛ አስተዋጽኦ አድርገዋል የሚባሉት ቀዳማዊ ኃይለ ሥላሴ የንጉሠ ነገሥትነቱን ዘውድ በጫኑበት እንደ አውሮፓ አቆጣጠር ህዳር 2 ቀን 1930 ሐረር ከተማ ለአየር መንገዱ ሌላ በረከት ሰጥታለች። ካፕቴን መሐመድ የተወለዱት በዚህች ዕለት እንደነበር ልጃቸው አቶ ካሊድ ተናግረዋል። ከወይዘሮ ፈትያ አህመድ ጋር ለ63 ዓመት በጋብቻ የኖሩት ካፕቴን መሐመድ አራት ልጆች አፍርተዋል። አየር መንገዱን ከለቀቁ በኋላ ወደ ናይሮቢ በማቅናት የአፍሪካ አቪዬሽንን በመምራት ለበርካታ አመታት ያገለገሉ ሲሆን ጡረታም ከወጡ በኋላ የኢትዮጵያ አየር መንገድ በቦርድ አባልነት ከአስር አመታት በላይ አገልግለዋል። ስለ ግል ባህሪያቸው ኮሎኔል ስምረት ይመሰክራሉ።
መሐመድ በጣም ቅን ሰው፣ ጠንካራ ሰው ነው። በቀላሉ ደግሞ ፌቨር ምናምን ለመፈለግ የሚያጥበር ሰው አይደለም። ከፍተኛ በጣም እርግጥ አመሉ ምናምኑ ሰዎች ሲያዩት እንደ እብድ ይመስላቸዋል። ሰዎች ግን በጣም ጠንካራ ሰው ነው። ኦሪጂናል በእንግሊዝኛ የሚባል ነው ቲንከር ብለው በዴታ የተመራ ኤሞሽናል ካልሆነ ኤሞሽን ቢያስገባ ኮንትሮል በሆነ መንገድ የሚሰራ ሰው ነው። እንደውም ስመስራቸው አንዱ ማንም የደርግ መንግስት የሚያስፈራራውን አስፈራርቶ ሊያሳስተው የማይችል ሰው ነው ብዬ ነው እንጂ ኖርማል ጊዜ ቢሆን ምናልባት ሌላ ሰው እንዲወስዱ መክር ነበር። ግን በዚህ ምክንያት ነው ጠንካራ ሰው ነው፣ ፕሪንስፕል ያለው ሰው ነው መሐመድ።
እሳቸውም እንደ ጓደኛቸው ዘጠናኛው እድሜ ክልል ውስጥ የሚገኙት ካፕቴን አሰፋ አምባይም ካፕቴን መሐመድን እንዲህ ሲገልጿቸዋል።
መሐመድ በጣም የዋህ ሰው፣ ሰው አክባሪ፣ ማኔጅመንት ባይ ዎኪንግ አራውንድ የሚባል ሳይል ነበረው። እየዞረ ነው የሚሰራው። ከአትክልተኛው ጋር አትክልተኛ ይሆናል፣ ከቆፋሪው ጋር ቆፋሪ ይሆናል፣ ከሌሎችም ጋር እያለ እየተነጋገረ ምን እያለ ነበረ እንትን የሚለው። ጎበዝ ሰው ነው። ሰው ያከብራል። ሁሉ ሰው እኩል ነው ብሎ ያምናል። ከባድ ሰራተኛ ነበረ መሐመድ። እሱ ያስተዳድር የነበረው ጊዜ የሰው ማክበር፣ የስራ መውደድ፣ ሁለተኛ ደግሞ አስታውስ፣ እርግጠኛ አይደለሁም ብቻ ሴቶች ሜካኒክ እንዲሆኑ ፓይለቶች እንዲሆኑ ያደረገ እና ሰው ደግሞ ያከብረዋል፣ ሰው ይወደዋል። አንድም ሰው አንቱ ቢለው የለም፣ ጋሼ ነው የሚለው፣ ከዚያ በላይ የለም። እና እሱም አይፈቅድም ነበር አንቱ መባሉ።
ሁለታችሁ እንግዲህ አሁን አየር መንገዱ አድጎ ተስፋፍቶ እዚህ ደረጃ ደርሶ ስታዩት ትወያዩ ከነበረ ምን ትባባሉ እንደነበረ ስቲንገሩ?
እና እሱ በምንገናኝበት ጊዜ በአየር መንገዱ በጣም የተደሰትን እና አሁንም ቢሆን አየር መንገዱ ጥሩ ቦታ ያለ አካሄድ ጥሩ ዓለም ላይ የታወቀ ሆኖ እንደሚሄድ እንነጋገራለን እና እኔ እና እሱ በዚህ በህመሙም ጊዜ በየሳምንቱ በኋላ በየሶስት ቀኑ በኋላ በየቀኑ እየደወልኩ አነጋግረው ነበረ እና እስከ መጨረሻ ቅርብ ነበር።
በአካል እየተያያችሁት መቼ ነበረ ለመጨረሻ ጊዜ?
አንድ ሶስት ዓመት ይሆነናል።
እርስዎ ሄደው ነው እሳቸው መጥተው?
እኔ አዲስ አበባ ሄጄ ነው እና እነሱ እሱ ቤት ነው ደግሞ ያረፍኩት።
ደህና ነበረ?
ደህና ነበረ። አዎ ደህና ነበረ። በመኪና እንወጣ ነበር፣ በእግራችን እንዞር ነበር እና ባቡር መንገድ እንኳን ሲያሻግረን መኪናዎቹ እየሮጡ ሲመጡ እጄን ይዞ ነበር ያሻግር።
እሳቸው ይመስሉኛል የእርሱ ታላቅ አይደለም ነው? ማነው ታላቅ?
አራት ዓመት ታላቅ ነው።
94 ነበሩ አሉ እሳቸው።
አሁን 94 እሱ እኔ አሁን 90 ሆኛለሁ።
ምን የተለየ የምታደርጉት ነገር አለ እዚህ አጋጣሚ?
እኛ ከስራ በስተቀር ሌላ ነገር አለመስራታችን ብቀኛ ምናምን እንደዚህ አይነት ነገር አለንትን ማዘባዘባችን እውነተኛ መሆናችን እና ሰራተኛው ጋር ተፋቅረን አብረን መስራታችን እና ሰምተህ እንደሆነ የኢትዮጵያን ኤርላይንስ የሚታማው እንትን ለቅሶ ስትሄዱ፣ ሰርግ ስትሄዱ፣ አንድ ስብሰብ ማህበር ስትሄዱ ምንም ወሬ የላችሁ፣ ስለ ኢትዮጵያን ኤርላይንስ ብቻ ነው የምታወሩት ይሉ ነበረ። ኢትዮጵያ አየር መንገድ ሰራተኛ ትልቅ ፍቅር አለው ለአየር መንገዱ። ሁለተኛ ደግሞ ትልቁ ይሰማን የነበረው እኛ ኢትዮጵያን ኤርላይንስ የኢትዮጵያ ህዝብ ባለቤትነቱ የኢትዮጵያ ህዝብ ነው ብለን ባለ አደራ ነን ብለን ነበር የምንለው የምንሰራው። ሁለተኛ ደግሞ በፎረን ከረንሲ በበኩል ትልቅ ጥቅማችን እኛ ነበር ከስቶዲየን ባለ አደራ ያገባነውን የፎረን ከረንሲ እኛ ጋር አስቀምጠን ለኢትዮጵያን ኤርላይንስ መስሪያ የምናደርገው እኛ ነን እና ባንክ አምኖን ለእኛ ትቶልን ነበር ይሄን አድሚኒስትሬሽን። እሱም ኢትዮጵያን ኤርላይንስን የረዳ እና እንዲሁ ወደፊት እንዲራመድ ያደረገው የፎርክሮንሲ ፕሮግራም ላይኖረው ያደረገው እሱ እና ለማገልገል ዝግጁ የሆነ ግሩፕ ይመስለኛል የኢትዮጵያ አየር መንገድ። አሁን የምጠይቀው እንዴት ነው ሞራላቸው፣ እንዴት ናቸው፣ እንዴት ነው የሚያስቡት፣ እንዴት ነው የሚሉት፣ ያ ከልቸር አለ ወይ ብለን እኔ ኢትዮጵያ አየር መንገድ ኢትዮጵያውያኖች እንድንሆን ኢትዮጵያኒዜሽን ፕሮግራም ሲጀመር እዛ ውስጥ ነበርኩኝ። ጃንዌ ጋር አንድ ሁለቴ ሶስቴ ቀቀርበናል። ይሄ ፈረንጆቹ አሰልጥነው ኢትዮጵያኖችን ሲሄዱ እንጂ ዘላለም ይቀመጡ አይደለም እዚያ ያሉት። እና አንድ ፕሮግራም ይዛለን ብለን ከጃንዌ ጋር ሁለት ሶስቴ ተገናኝተን አስረድተን ፕሮግራም ወጥቶ በዛ ነው ኢትዮጵያኖች ቦታ ሲደርሱ ቦታ ቦታ ይዘው ቀጠሉ። እና አንድ ነገር እንትን ማለት ይችላል፣ አንድም ኢትዮጵያዊ የፈረንጅ ቦታ እስኪወሰደ ከፈረንጁ ያነሰ ስራ የሰራ ኢትዮጵያዊ የለም። እና ኮንትሪቢዩሽኑ ከሁሉ ይዘው ነው ያለው ኢትዮጵያን ኤርላይንስ ያለበት ቦታ ለመድረስ።
መሰረታቸው አየር ኃይል የነበረው ካፕቴን መሐመድ የመንፈስ ብቻ ሳይሆን እስከ 92 ዓመታቸው ድረስ የሚያስደንቅ የአካል ጥንካሬ እንደነበራቸው ልጃቸው አቶ ካሊድ ይናገራሉ።
እስከ 92 ዓመታቸው በቀን ሁለቴ አትሊስት ለአንድ ሰዓት ሙሉ ጧትና ከሰዓት በኋላ በእግር ይራመዱ ነበር። ከወሎ ሰፈር እስከ አብዮት ደባባ ሄደው እንኳን ይመለሱ ነበር እስከ 92 ዓመታቸው። ከሱ በኋላ ኮቪድ አንድ ይዟቸው ትንሽ ተቸገሩ ነበር። ግን ከሱ በኋላም ያን አህል በእግር መራመድ ካልቻሉ በቀን ሁለቴ በመኪና አዲስ አበባን ማየት ፈልጋለሁ እያሉ ጧትና ከሰዓት በኋላ ለሁለት ሰዓት ሶስት ሰዓት በመኪና ይዞሩ ነበር። አየር ኃይል ሰው ስለሆኑ ሁሉ ነገር በፕሮግራም ነበር።
ከወጡ በኋላ ቦርዶም ከተሰናብተው ቤታቸው ከተቀመጡ በኋላ የኢትዮጵያን አየር መንገድ እድገት ይከታተሉ ነበር። በየጊዜው ምን ይሉ ነበር? ትዝታቸው ምንድን ነበር? ምን ያወራሉ?
በጣም ኢትዮጵያን ኤርላይንስን ይከታተሉ ነበር። ከቦርዶም ከወጡ በኋላ አንዳንዴ እንኳን ጠዋት ጠዋት ይነሱና የማታውን ፍላይቶች እስቲ ልኩልኝ ብለው ልጆቹ ይጠይቁ ነበር እና ይልኩላቸውና ያጠኑ ነበር። በማታ አዲስ አበባ የመጣ ፍላይቶችን ሁሉ ያጠኑና እረ ከለንደን የመጣ ፍላይት ለምንድን ነበረ ብዙ ስራ ነበረበት ብለው ይደውሉና ይጠይቁ ነበር። እስከዛ ድረስ አንዳንዴ ደግሞ ኤርላይን ሄደው ካለው ዋና ስራ አስኪያጅ ያነጋግሩና እንዴት ነው ስራ ይሄድ፣ ምን ላግዝ ይችላለሁ ብለው ይጠይቁ ነበር። እዛ ያለ ሰራተኛንም አንዳንዴ ይሄዱ ያነጋግሩ ነበር። እስከ ዋና ትልቅ ሰራተኛ ብቻ ሳይሆን ከታች ያሉ ሰራተኞችም ቲኬቲንግ ኤጀንቶቹንም እነሱንም ይሄዱ እዛ ሂልተን ያለ ቲኬቲንግ ኤጀንት ሄደው እንዴት ነው ስራ ምናምን ብለው ይጠይቁ ነበር። ስለዚህ ከመጨረሻ ቀን ስለ ኢትዮጵያን ኤርላይንስ እያሰቡ ስለ ኢትዮጵያን ኤርላይንስ እየጠየቁ ስራ እንዴት ነው፣ ምን አይነት ጉድለት አለ፣ እንዴት አገዛቸዋለሁ ብለው ሁሌም ስለ ኢትዮጵያን ኤርላይንስ እያሰቡ ነበረ።
ለካፕቴን መሐመድ ቤተሰብና ለኢትዮጵያ አየር መንገድ ወዳጆቻቸው መጽናናትን እንመኛለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።